የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም የደህንነታችን ምንጭ የሆነው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚዘከርበት መንፈሳዊ በዓል በትላንትና ዕለት በታላቅ መንፈሳዊነት ተከብሮ ማለፉ ይታወሳል። ቀደም ሲል በመግቢያችን ላይ እንደገለጽነው ይህ በዓል በትላንትና ዕለት ማለትም በግንቦት 26 2010 ዓ.ም በሮም ከተማ ውስጥ በሚገኘው ኦስቲያ በሚባልበት ስፍራ በርካታ ምዕመናን በተገኙበት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በእርሳቸው መሪነት በቅድስት ሞኒካ ቤተ ክርስቲያን ፊት ለፊት በሚገኘው አደባባይ ላይ በጊዜያዊነት በተሠራው መንበረ ታቦት ላይ በመሆን መሥዋዕተ ቅዳሴን ካሳረጉ በኋላ የክርስቶስን ክቡርና ቅዱስ የሆነውን ሥጋ የሚገኝበትን ቅዱስ ቁርባንን በመያዝ መንፈሳዊ ስግደትና አምልኮ ከተደረገ በኋላ በጸሎት የታገዘ ሁደት እንደተደረገ ለመረዳት የተቻለ ሲሆን ቅዱስነታቸው በወቅቱ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ዛሬ በሰማነው ቅዱስ ወንጌል ውስጥ ለመጨረሻው ራስ ሲናገር እንደነበረ መስማታችን የሚታወስ ሲሆን ነገር ግን በሚገርም ሁኔታ ከመጨረሻው ራት ይልቅ በይበልጥ የሚናገረው ስለ ራቱ ዝግጅት ነው። ማዘጋጀት የሚለውን ቃል በተደጋጋሚ መስማታችን ይታወሳል። ለምሳሌም ደቀ መዛሙርቱ ኢየሱስን የፋሲካ ራት የት እንድናዘጋጅልህ ትፈልጋለህ? የማርቆስ ወንጌል ምዕራፍ 14 ቁጥር 12 ላይ እንደተጠቀሰው በማለት ሲጠይቁት እንሰማለን። ኢየሱስም ለደቀ መዛሙርቱ አስፈላጊውን ዝግጅት እንዲያደርጉ ግልጽ የሆነ መመሪያ በመስጠት በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያችኋል፣ በዚያም አዘጋጁ። የማርቆስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው በማለት ደቀ መዛሙርቱን ይልካቸዋል። ደቀ መዛሙርቱም ለማዘጋጀት ሄዱ። ነገር ግን ጌታ የራሱን ዝግጅት ቀደም ብሎ አድርጓል። ኢየሱስ ከትንሣኤው በኋላ ለደቀ መዛሙርቱ ለሦስተኛ ጊዜ በተገለጠበት ወቅት ተመሳሳይ የሆነ ነገር ተከስቶ ነበር። እነርሱ ዓሣ በማጥመድ ላይ በነበሩበት ወቅት ከተገለጠላቸው በኋላ እነርሱ ዓሣ በማጥመድ ላይ እያሉ እርሱ ግን ዳቦና የተጠበሰ ዓሣ አዘጋጅቶ በባሕር ዳርቻ ላይ ይጠብቃቸው ነበር። እንደዚያም ሆኖ እርሱ እንዴት ዓሣ ማጥመድ እንደሚኖርባቸው ለደቀ መዛሙርቱ ካሳያቸው በኋላ ያገኙትን ዓሣ ይዘው በመጡበት ወቅት ካጠመዱት ዓሣ የተወሰኑትን እንዲሰጡት ደቀ መዛሙርቱን ጠይቆ ነበር። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 እና አልፎም ከ9 እስከ 10 እንደተጠቀሰው ኢየሱስ ቀድሞውኑ ተዘጋጅቶ ይጠብቃቸው ነበር። እናም ደቀ መዛሙርቱን እንዲተባበሩት ጠየቃቸው። አሁንም እንደገና የፋሲካ እራት ከመመገባቸው በፊት ኢየሱስ ለደቀ መዛሙርቱ እንዲህ ይላቸዋል፣ የምሄደው ስፍራ ላዘጋጅላችሁ ነው። እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 እና 3 ላይ እንደተጠቀሰው ብሏቸው ነበር። የሚያዘጋጀው ኢየሱስ ራሱ ነው። ነገር ግን ከፋሲካ በፊት በአስቸኳይ ተግሣጾችን በመጠቀምና ምሳሌያዊ አነጋገሮችን በመጠቀም እንድንዘጋጅ ሁሌም ዝግጁዎች ሆነን እንድንኖር ይጠይቀናል። ስለዚህ ኢየሱስ ለእኛ አዘጋጅቷል፣ እኛም እንድንዘጋጅ ይጠይቀናል። ኢየሱስ ለእኛ ምን ያዘጋጅልናል? እርሱ ለእኛ አንድ ቦታና ምግብ ያዘጋጅልናል። ከወንጌሉ ውስጥ ከተጠቀሰው በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ እጅግ የሚልቅ ስፍራ ያዘጋጅልናል። ይህም ብዙ ቦታ ያለውና በዚህ ምድር ላይ የምትገኘው ቤተ ክርስቲያን ስትሆን በዚህም ስፍራ ለእያንዳንዱ ሰው የሚሆን ስፍራ ሊሆን ይገባል። ነገር ግን ከእርሱ ጋርና ከሌሎች ሰዎች ጋር በጋራ ለዘላለም የምንኖርበት ስፍራ በላይ በመንግሥተ ሰማይ ላይ አዘጋጅቶልናል። ከቦታው በተጨማሪ እርሱ ይህንን ተቀበሉ ሥጋዬ ነውና በማለት ሥጋውን በእንጀራ መልክ ያቀርብልናል። እነዚህ ሁለቱ ስጦታዎች ማለትም የመኖሪያ ስፍራና ምግብ ለመኖር የግድ የሚያስፈልጉን ነገሮች ናቸው። የመኖሪያ ስፍራና ምግብ በጣም ወሳኝ የሆኑ ነገሮች ናቸው። የመኖሪያ ስፍራና ምግብ በቅዱስ ቁርባን አማካኝነት ለእኛ ተሰጥተውናል። ኢየሱስ በዚህ ምድር ላይ የመኖሪያ ስፍራ አዘጋጅቶልናል። ምክንያቱም ቅዱስ ቁርባን የቤተ ክርስቲያን የልብ ምት ነውና ቤተ ክርስቲያን እንድትወለድና ዳግም እንድትወለድም ያደርጋታል። ቤተ ክርስቲያን እንድትሰበሰብ በማድረግ ብርታቱን ይሰጣታል። በተጨማሪም ቅዱስ ቁርባን የሰማይ ምግብ በመሆኑ የተነሳ ለዘላለም እንድንኖር በሰማይ ላይ ስፍራን ያዘጋጅልናል። ከሰማይ ስለወረደ በምድር ዘላለማዊ ሆኖ የሚኖር ብቸኛው ነገር እርሱ ብቻ ነው። እርሱም ለሚመጣው ጊዜ ሳይቀር እንጀራ ሆኖ ይቀጥላል። አሁንም ቢሆን ተስፋ ልናደርግ ወይም ልንገምተው ከምንችለው በላይ እጅግ የላቀውን የወደፊቱን ቅምሻ ይሰጠናል። ከሁሉም የላቀ ሁኔታ በጉጉት የምንጠባበቀውና ምርጥ ሕልማችንን ይመግበናል። ይህም ማለት ቃል በቃል የዘላለም ሕይወት ቃል ኪዳን ነው። በቃ ተስፋችን ብቻ ሳይሆን እዚያ ምን እንደሚጠብቀን ተጨባጭ በሆነ ሁኔታ የሚገለጽልን ነገር ነው። ቅዱስ ቁርባን የሰማያዊ ግብዣ ተቋዳሽ እንድንሆን ያስችለናል። ወደ ዘላለም ሕይወትና ደስታ የምናደርገውን ጉዞ የሚመግበው ኢየሱስ ራሱ ነው። በተቀደሰው ኅብስት ውስጥ ከመኖሪያ ቦታ ባሻገር ኢየሱስ ለእኛ ምግብ በማዘጋጀት ይመግበናል። በሕይወት ውስጥ ዘወትር ምግብ መመገብ ያስፈልጋል። በተጨማሪም ሕይወት በምግብ ብቻ ሳይሆን በዕቅዶች፣ በፍላጎቶችና በተስፋ ጭምር ልትመገብ ያስፈልጋታል። ፍቅርን ተርበናል። በጣም ደስ የሚያሰኝ ሙገሳ፣ ምርጥ ስጦታዎችና በጣም የተሻሻሉ ቴክኖሎጂዎችን መጠቀም በራሱ በቂ አይደለም። ሙሉ በሙሉ እርካታን ሊያስገኝም አይችልም። ቅዱስ ቁርባን ቀላል የሆነ ምግብ ነው። እንደ አንድ እንጀራ ነው። ነገር ግን እኛን ሊያጠግበን የሚችል ልዩ የሆነ ምግብ ነው። ምክንያቱም ከዛ የላቀ ታላቅ ፍቅር የለምና። እዚያ ኢየሱስን እናገኘዋለን። እኛ የእርሱን ሕይወት እንጋራለን። እናም የእርሱ ፍቅር ይሰማናል። ከዚያም የእሱ ሞትና ትንሣኤ ለእኛ የተደረገ መሥዋዕት እንደሆነ ለመረዳትም እንችላለን። በቅዱስ ቁርባን አማካይነት ለኢየሱስ ስግደት ከእሱ መንፈስ ቅዱስን እንቀበላለን። ሰላምና ደስታንም እናገኛለን። የተወደዳችሁ ወንድሞቼና እህቶቼ፣ ይህንን የሕይወት ምግብ እንምረጥ። መሥዋዕተ ቅዳሴን መሳተፍ ተቀዳሚ ተግባራችን እናድርግ። በማኅበረሰባችን ውስጥ የቅዱስ ቁርባን ስግደት ወይም አምልኮ እንደገና እንጀምር። ለእኛ ያዘጋጀልንን ነገር ለመቀበል የሚያስችለን ምኞት እንዲሰጠን፣ እግዚአብሔርን መራብ የምንችልበትን ጸጋ እንዲሰጠን እንጠይቀው። ልክ ከደቀ መዛሙርቱ ጋር እንዳደረገ ሁሉ ዛሬም ኢየሱስ እኛም እንድንዘጋጅ ይጠይቀናል። እንደ ደቀ መዛሙርቱ ጌታ ሆይ የት እንድናዘጋጅልህ ትፈልጋለህ ብለን እንጠይቀው። የት እናዘጋጅ? ኢየሱስ ሌሎችን የሚያገል ለተወሰኑ ሰዎች ብቻ የሚሆን የተመረጠ ቦታ አይፈልግም። እርሱ የሚፈልገው በፍቅር ያልተነኩ ቦታዎችንና ተስፋ የሌለባቸውን ስፍራዎች ይሻል። ወደ እነዚያ ለእኛ ደስ የማያሰኙ ቦታዎች በመሄድ በዚያ እንድናዘጋጅለት ይጠይቀናል። ተስማሚ ቤት የሌላቸው ወይም ምግብ የማይመገቡ ሰዎች ስንት ይሆኑ? ሁላችንም በብቸኝነት በመከራና በችግር ውስጥ እየኖሩ የሚገኙ ሰዎች ምን ያህል እንደሆኑ እናውቃለን። ከኢየሱስ የመኖሪያ ስፍራና እንጀራ የተቀበልንኛ ለነዚህ እርዳታ ለሚያስፈልጋቸው ወንድሞቻችንና እህቶቻችን ቦታና ምግብ ማዘጋጀት ይኖርብናል። ኢየሱስ ለኛ ሲል የሚቆረስ እንጀራ ሆነ። እኛም በተራችን ራሳችንን ለሌሎች እንድንሰጥ ከራሳችን ይልቅ ለሌሎች እንድንኖር ይፈልጋል። ይህንን ስናደርግ በቅዱስ ቁርባን ውስጥ እንኖራለን። ከጌታ ሥጋ የሚመነጨው ፍቅር በዓለም ውስጥ በማሰራጨትና በማስፋፋት እንኖራለን። ቅዱስ ቁርባን በሕይወታችን ውስጥ ትርጉም ሊያገኝ የሚችለው ከራሳችን ባሻገር በመሄድ ራሳችንን ለሌሎች አገልግሎት ስናውል ብቻ ነው። የዛሬ ቅዱስ ወንጌል ደቀ መዛሙርቱ ምግብ ለማዘጋጀት ወደ ከተማ እንዲሄዱ ይናገራል። ጌታ ዛሬ የእርሱን ዳግም መምጣት በምንጠባበቅበት በዛሬ ወቅት እኛ ርቀን መጠበቅ ሳይሆን የሚኖርብን ወደ ከተማዎች በመግባት ተዘጋጅተን መጠበቅ እንደሚገባን ጥሪ ያደርግልናል። ጌታ ሆይ፣ ምን ያህል በሮችን እንድከፍትልህ ትፈልጋለህ? ጌታ ሆይ፣ ስንት ግድግዳዎችን እንድደረምስ ትፈልጋለህ? ኢየሱስ የግዴለሽነትን ግድግዳ እንዲደረመስ፣ የጭቆናና የእብሪት ተግባራት እንዲጠፉ፣ ለፍትህ ለሥነ ምግባርና ለሕጋዊነት የተዘጋጁ መንገዶች ላይ እንድንጓዝ ይፈልጋል። ቅዱስ ቁርባን በኢየሱስ የባሕር ማዕበል እንድንወሰድ ይጋብዘናል። የዛሬው ቅዱስ ወንጌል የተደመደመው ደቀ መዛሙርቱ ከዚያም በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ በማለት ነበር። እኛም መሥዋዕተ ቅዳሴ ከተጠናቀቀ በኋላ ወደ ውጪ እንወጣለን። በየከተማው መንገድ ላይ ከሚዘዋወረው ከኢየሱስ ጋር ሆነን ወደፊት እንጓዛለን። ኢየሱስ በመካከላችን ሊሆን ይፈልጋል። እርሱ የእኛ የሕይወት አካል ሆኖ ለመኖር ይፈልጋል። በቤታችንም ውስጥ በመግባት ነፃ የሚያወጣን ምሕረቱን በመስጠት በቡራኬና በመጽናናት ሕይወትህን ሊሞላው ይፈልጋል። በጣም መጥፎ የሆነ የሕይወት ተመክሮ የነበረ ሰው ከሆንክ ጌታ ሊቀርብህ ይፈልጋል። ልባችንን ለእርሱ በመክፈት እንዲህ እንበል። ጌታ ሆይ፣ መተጎብኘን ወደ ልባችን፣ ወደ ቤተሰባችንና ወደ ከተማችን በምትመጣበት ወቅት እንቀበልሃለን። በመንግሥትህ ውስጥ ምግብና የመኖሪያ ስፍራ ስላዘጋጀህልን ከልብ እናመሰግንሃለን። ከእህትና ከወንድሞቻችን ጋር በመሆን መንገድህን በማዘጋጀት ሂደት ውስጥ ተሳታፊ በመሆን ለሌሎች ወንድሞቻችን የፍትሕ የሰላም መንገዶችን በየከተማችን ላይ መገንባት እንድንችል ዘንድ አግዘን፣ አሜን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ በትላንትናው ዕለት ማለትም በግንቦት 26 2010 ዓ.ም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ በሚዘከርበት በዓል በተከበረበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።